ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሐምሌ 7 ቀን 2012 ዓ.ም ተብረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሐምሌ 7 ቀን 224 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ዝግጅታችንን በዜና እንጀምራለን። በማስከተልም በችኮላ ያፈቀሩት በችኮላ ይጠሉት በሚል ርዕስ የቀረበውን የዕለቱን የፍኖተ ዴሞክራሲ ሐተታ። ከዚያም ኮሎኔሉ ስልጣን ላይ እንደወጣ ሰሞን በፍኖተ ዴሞክራሲ ተላልፈው የነበሩ ሐተታዎችን በተከታታይ አቀርበን የመጀመሪያው ክፍል ፕሮግራማችን ይተናቀቃል። አሁን ወደ ዜናው።
ከሐጫሉ ግድያ ጋር በተያያዘ በቁጥጥር ስር ውሎ የነበረው በቀለገባና ሌሎች 16 ሰዎች ሰኞ ሐምሌ 6 ቀን ፍርድ ቤት የቀረቡ መሆናቸው ታውቋል። ፍርድ ቤት ከቀረቡት መካከል ከ10 የጀዋር መሐመድ ተከታዮች 9 የሚሆኑትና 2 የበቀለገባ ልጆች ይገኙበታል። አንደኛው የጀዋር አጃቢ በኮሮና ቫይረስ በመያዙ በልዩቱ ማቆያ እንዲገባ ተደርጓል ተብሏል። ፖሊስ በምርመራ ሂደት 10 ክላሽን 9 ሽጉጥና 9 የራዲዮ መገናኛ ራዲዮዎች መያዙን ከበቀለ ገርባ ቤት 2 ሽጉጥ ማግኘቱን 140 ሚሊዮን የሚገመት ንብረት የወደመባቸውን የሁለት ተቋማትን የሰነድ ማስረጃ መያዙን ለፍርድ ቤቱ አስተዋውቋል። ፍርድ ቤት የመርማሪዎችን ምርመራ ሂደትና የተጠርጣሪዎችን መቃወሚያ ያዳመጠ ሲሆን አቃቢ ሕጉ ለተጨማሪ ምርመራ በጠየቀው የ14 ቀናት ተጨማሪ ጊዜ ላይ ለመወሰን ለሐምሌ 9 ቀን ተለዋጭ ቀጠሮ ሰጥቷል። በተያያዘ ዜና በተለያዩ አካባቢዎች በአሸባሪዎች የደረሱ አስቃቂ ግድያዎችና የንብረት ውድመቶችን ተከትሎ የሚያዙ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በጅማ ዞን 44 የመንግስት መዋቅር ኃላፊዎችና 20 የጸጥታ አባላት እንዲሁም በባለ ዞን ኃላፊነታቸው አልተወጡም የተባሉና በተለያዩ የኃላፊነት ቦታዎች ላይ የነበሩ 524 ሰዎች በቁጥጥር ስር መዋላቸውን የኦሮሞ ፖሊስ ገልጿል። ግለሰቦቹ የተያዙት በአካባቢው ህዝብ ከፍተኛ ግፊት ተብሏል። በባለ ዞን ወደ 37 የሚጠጉ የመንግስት ተቋማት መውደማቸውና የ10 ሰዎች ህይወት መጥፋቱን የዞኑ አስተዳደር ገልጿል። በሻሸመኔ ከተማ ከ500 የበለጡ የፖሊስ ኃይል አባላትና እንዲሁም ወደ 3000 የሚጠጉ የጸጥታ አባላት ነያዙ ወታደራዊ ካምፖች ይያሉ ይሁሉ ድመት ሊደስ መቻሉ የጸጥታ ተቋሞቹ በጽፈኞችና በወያኔ ቡድን አባላት የተሞሉ መሆናቸውን ከማሳየቱም በላይ በርካታ ዜጎች አገዛዙን በጥርጣሬ እንዲመለከቱት አድርጓል። የአባይ ግድብን አስመልክቶ በአፍሪካ ህብረት አስተባባሪነት በአውሮፓና በአሜሪካ ተወካዮች ታዛቢነት ላለፉት 11 ቀናት በኢንተርኔት አማካይነት ሲካሄድ የነበረው የሶስቱ አገሮች ድርድር ሰኞ ሐምሌ 6 ቀን ምሽት ላይ ያለ ስምምነት መጠናቀቁ ተገልጿል። በትዊተር በኢትዮጵያ ተደራዳሪዎች መሪ በተገለጸው መሰረት እስካሁን በተካሄደው ድርድር መሻሻሎች ቢኖሩም ጉዳዩ ልባት አግኝቶ ከስምምነት ያልደረሰ መሆኑን ለአደራዳሪው ለአፍሪካ ህብረትና ለተደራዳሪ አገሮች ሪፖርት ይቀርባል ተብሏል። እስካሁን የተደረሰበት ሁኔታ የሚያመለክተው ሪፖርት የአፍሪካ ህብረት ፕሬዝዳንት የህብረቱ ጽህፈት ቤት ኃላፊዎች እንዲሁም የተደራዳሪ አገሮች መሪዎች ከገመገሙት በኋላ በሚሰጡት መመሪያ ድርድሩ እንደሚቀጥል ይጠበቃል። ኢትዮጵያ ግድቡ ውሃ መሙላት ጀምራለች የተባለ ወሬ ውሸት መሆኑን አገዛዙ ባለስልጣኖች የገለጹ ሲሆን በግድቡ አካባቢ የውሃ መጠን መጨመሩን የሳተላይት ምስሎች ማሳየታቸውን ግን በርካታ የዜና ምንጮች ዘግበዋል። የውሃው መጠን መጨመር ምናልባት ግድቡ በሚገኝበት በጉባ አካባቢ ከፍተኛ መጠን ያለው ዝናብ በመጣሉ ሳይሆን አይቀርም ተብሏል። የዓለም የምግብ ድርጅት FAO ሰኞ ሐምሌ 6 ቀን ባሰራጨው ዘገባ በተለያዩ ቦታዎች የአንበጣ መንጋ የሚፈለፈልና ወደ ተለያዩ አቅጣጫዎች የሚሰራጭ መሆኑን ጥናቶች እያሳዩ መሆናቸውን ገልጿል። በሰሜን ኬንያ የተፈለፈሉ የአንበጣ መንጋዎች በሚቀጥሉት ጥቂት ቀናት ወደ ኢትዮጵያ የሚዛመቱ መሆናቸውን ገልጾ በአጭር ጊዜ ውስጥ በኢትዮጵያ የመራባት ሂደታቸውን እንደሚጀምሩ አብራርተዋል። በአሁኑ ወቅት በኢትዮጵያ የሚገኘው የአንበጣ መንጋ በርካታ ሲሆን ከኬንያ ዘምቶ የሚመጣው ሲቀላቀል በአገሪቱ ውስጥ የሚገኘውን የአንበጣ መጠን በጣም ሊጨምረው ይችላል የሚል ስጋት መኖሩን አስታውቋል። በሰሜን ምስራቅ ሶማሊያ የሚፈለፈለው የአንበጣ መንጋ ወደ ህንድና ፓኪስታን ሊሄድ ይችላል ተብሎ የተገመተ ሲሆን በኬንያ የሚፈለፈለው በዩጋንዳ፣ በደቡብ ሱዳንና በሱዳን ሊዛመት ይችላል ተብሏል። በአገዛዙና በወያኔ ባለስልጣኖች መካከል በተፈጠረው ቅራኔ ምክንያት የቤቶች ኮርፖሬሽን የተባለው ድርጅት ቀደም ብሎ ለነባሮቹ የወያኔ ባለስልጣኖች ተሰጥቶ የነበሩትን ቤቶች በአጭር ጊዜ ማስጠንቀቂያ ከቤት አስወጥቶ ቤቱን የተረከበ መሆኑን ታውቋል። ውሳኔው የተወሰነው በሚኒስትሮች ምክር ቤት ሲሆን ለእያንዳንዳቸው ተሰጥቶ የነበሩ ሁለት መኪኖች የተወሰዱ መሆናቸውንም የዜና ተቋማት ገልጸዋል። ከተሰጣቸው ቤቶች ተባረዋል ከተባሉት የወያኔ ባለስልጣኖች መካከል ስብሃት ነጋ፣ ስዩም መስፍን፣ ዘራዬ አሰግዶም፣ ፈትለወርቅ ገብረ እግዚአብሔር፣ አስመላሽ ወልደ ስላሴ፣ ኬሪያ ኢብራሂም፣ ታሱ ኢላላና ቴዎድሮስ ሀጎስ ይገኙበታል። አድማጮቻችን የእለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
የማክሰኞ ሐምሌ 7 ቀን 2012 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ በችኮላ ያፈቀሩት በችኮላ ይጣሉት ሞቅሞቁ ጦፈና የወያኔ ኮሎኔል ሙሴ ተብሎ ተወድሶ በፍቅሩ አበድንባዮች በስተው ነበር። የዘንድሮ ፍቅር ሳይጀምሩት ያልቃል እንዳይሆን ቢባል ሰሚዎች ጠፉ። የሐሰት ዜናዎችና አደናጋሪ መረጃዎች ህዝቡን ማሰቢያና ማመዛዘኛ ጊዜም ነፈጉት። ጣዖት ጠረባው የብዙዎች ዋና ሥራ ነበር ማለት እንችላለን። ኮሎኔሉም ተክለሰውነቱን በትንግርትና ሌላም እያጀበ የሹም ዶሮ ሊሆንብን በቃ። ወደዚህ መለስ ብለን የምንቃኘው ነገሮችን ከመጀመሪያቸው ለማየትና የት ላይም እንደ ህዝብ እንዳታለሉን እንደተጫወቱብን በመጠቆም ለወደፊቱ ማስጠንቀቂያን ለመስጠት ነው። የተገደለው ወጣት ዘፋኝ የዘረኞች ሽኩቻን የፖለቲካ ሴራ ሰለባ መሆኑን ቢክዱትም ከሆነበት ጊዜ ጀምሮ ያጋለጥነው ነው። ሞቱን ተከትሎ በአማራው ላይ የደረሰው ዓለም ሊያወግዘው የሚገባ ፍጅት ቀደም ብሎ የተዘጋጀና የተሸረበ ነው። ሞቱ እንደተሰማ መንጋው ዝመት በተባለው ዘመተ ሞት ለነስጠኛ ብሏል ተብሏልና ያባየን ከክለ እምየልክክ እንዲሉ ዱራቡሲ ነፍጠኛ ይያሉ በአማራው ላይ በሐውልቶች ላይ በኦርቶዶክስ ጉራጌ ነጋዴዎች ንብረት ላይ በህፃን ሽማግሌ ላይ ባስከፊ አውሬነት ዘምተው ጸያፍ ትውልድ የማይረሳውን ወንጀል ፈጸሙ። አርሲ ነገሌ ሻሸመኔ ማለት ይበቃል። መንጋዎችን ከቅርብ ሳይሆን ከሩቅ ያጓጓዙትም እነማን እንደሆኑ እነ አቡነ ሄኖክ ሊገደሉ ሲሞከር በዝምታ ታዛቢ የነበሩት ባለስልጣኖች እነማን እንደነበሩ ሚስጥር አይደለም። ከግድያው በስተጀርባ የወያኔ እጅ ጎልቶ እየታየ የተቃጠለ የትግራይ ተወላጅ ንብረት የተገደለ የትግራይ ተወላጅ ቢፈለግም አለመገኘቱ በራሱ ማን ከማን ገጥሞ እንዳሴረ ገላጭም ሆኗል። ዋናው ኢላማ ግን አማራና ኦሮሞውን ማጋጨት በግርግርም ለኮሎኔሉም ፖለቲካዊ ድጋፍ ማስገኘት ይኸው ጫማ ሳሚው በአሜሪካ ሰልፍ ሊጠራ ተዘጋጅቷል። ወያኔ ደግሞ አገር ሲናጥ የመልስ ጉዞውን ሊያቀናብር እግረ መንገድም አዲስ አበባ ኢትዮጵያ ያሉትን ደብድቦ ለማሰርና ንብረት ሰነድ ለመቀማት ለነ ኮሎኔሉ አመችቷል። ገዳዮቹ እነማን እንደሆኑ ከመጀመሪያውም ድብቅ ባልነበረበት አሳቦ በአማራው ላይ ፍጅት ማካሄድ ባለመንጫዎቹና ገርባዎቹ ለብቻቸው ያደረጉት አለመሆኑ የኮሎኔሉ ፖሊስና ጸጥታ ኃይል ባሳዩት ተባባሪነት ተጋልጧል። የኮሎኔሉ አጫፋሪዎች እንዲነሳ እንዲታወስ ባይፈልጉም ማን ነው ዘረኞችና ጽንፈኞችን የክብር እንግዳ ብሎ ጋብዞ ህዝብ ላይ ያፈሰሰበት? ማን ነው ጥላቻና ግድያን ለሚቀሰቅሱ ለዘረኞች ሬዲዮኖችና ቴሌቪዥኖች ስንት ሚሊዮን ብርና ፈቃድ ሰጥቶ የለቀቀው? ማን ነው አማራውን በታንክ ሳይቀር ያጨደ የነቡራዩ አጣይ ለገጣፎ አማራ ገዳዮችን አጥፎ ይከረመ? ለዚህም ነው ኮሎኔሉን እንደግፍ የሚሉ ሁሉ ዛሬ በገሃድ ጸረ አማራ ሆዳሞች መሆናቸው ተጋልጦ በጥብቅ መወገዝ ያለባቸው። ኮሎኔሉ ለስልጣን ሲበቃ ጀምሮና ከዚያም በፊት ለአመታት የወያኔ ፍራት መደምሰስ እንዳለበት ህገወያኔ ሁሉ መሻር እንዳለበት ወንጀለኞቹም ተይዘው ፍርድ መቅረብ እንዳለባቸው ኢትዮጵያን በሙስና ያራቆቱት ሁሉ እንዲያዙ ወዘተ የታገልን መሆኑ ይታወቃል። ኮሎኔሉ ወደ መቀሌ ሄዶ ለነደብረ ጽዮን ሲሰግድና መለስ ዜናዊንም ሲያወድስ ስህተቱን ወዲያውኑ ጠቁመን አውግዘነው ነበር። የወያኔ አገዛዝ ላይ ቆራጥ እርምጃ ካልተወሰደ፣ አገዛዙ ከስረ መሰረቱ ተመንግሎ ካልተወገደ ኢትዮጵያ ለከፋ አደጋ እንደምትጋለጥ ያሳሰብነው ነበር። ኮሎኔሉ ግን ራሱ የወያኔ ልጅ በመሆኑ ተረኛንን ባይ ዘረኛ በመሆኑ ያው ታጥቦ ጭቃ እንዳንል እንኳ አልታጠብ ብሎ እንደ ቆሸሸ ሊቀጥል ሲንደፋደፍ ኢትዮጵያን ወደ ባሰ ቀውስ ሊከታት ችሏል። ለወያኔም ብትበጣ መድረክ ከፍቶለታል። ለነገሩ ኮሎኔሉ በዙሪያው የኮለኮላቸው አድርባዎች አዲስ ሳይሆኑ የፖለቲካ ክስረትን ቀደምም የተከናነቡ ከርሳደር ባንዶች ብቻ ናቸው። ከመለስ ዜናዊ ጋር የሰሩ ቅንጅትና ህብረትን ያደባዩ ለሻቢያ ያደሩ ለግብጽ ተቀጣሪ የሆኑ የካሃዲዎችና አንጃዎች ጥርቅም ግም ለግም አብርሃዝ ግም ያልናቸው ለዚሁ ነው። ኮሎኔሉ ለስልጣን የበቃው ህዝብ መርጦት ሳይሆን አሜሪካና እነ ሳውዲ መርጠውት ነው። ይህ ብቻ ህገወጥነቱን ባሳየ በተቆመ ነበር። ህዝብ ያልመረጠውና በአሁኑ ጊዜ የማይፈልገው ኮሎኔል በህገወጥ ስልጣኑን ሊቀጥል ሲፍጨረጨር እኛ ስናጋልጠውና ስንቃወመው የሚያወግዙን እንዳሉ እናውቃለን። ትላንት ጫማ ስመው ያዋረዱን ወይም አላዋቂ ሆነው ያስጠቁን ናቸው። ሐቁ እንዳይረሳ ማቅረባችንን አይወዱትም። ነገሮች እንዲረሳሱ ይፈልጋሉ። የተፈጁት ወንድም እህቶቻችን ወገኖቻችን ጉዳይ ተደፋፍኖ እንዲታለፍና ኮሎኔሉ ኃላፊነቱን እንዳይነሳ ይጥራሉ። ካልሆነ እንዴት አራጅን ደግፈን እንሰለፍለት ብለው በአማራና በሰለባው ወገን ላይ ሁሉ ያላግጣሉ። የመንደር ሚሊሻንን ብሎ ለገዳዮች ሽፋን የሰጠው ኮሎኔል ገዢነን እስካለ ድረስ የህዝብን ደህንነት ማስከበር ዋናው ስራ ሆኖ ሳለ ከዘቀጠ ዘረኝነት አልወጣ ብሎ ህዝብን እያፈናቀለ የአዲስ አበባን የህዝብ ይዞታ ቀይራለሁ በሚል ሲጠርና ለወንጀለኞች አለኝታ ሲሆን እያየነው የለም ብልህና በቁማሪ ነው ሊሉን የተነሱት የለየላቸው ጸረ ህዝብ ጸረ አማራ መሆናቸው ምንም ክርክርን አይሻም። እንደ ተለመደው ኮሎኔሉ አማራን አስጨርሶ ለብሔሩ ያለቅሳል። ባለምንጫው ሊያዝ ነኝ ብሎ ባደረገው ቁስቆሳ 87 ሰው መገደሉን ቢያምንም የሟቹ ቁጥር እንኳን ዛሬ አሻሽለው እንደሚሉት 97 ሳይሆን ወደ 124 ነው። አብዛኛዎቹ ኦሮሞዎች ናቸው ብሎ ጸረ አማራውን ፍጅት ሊሸፍን እንደሞከረ ታዝበናል። ኮሎኔሉ በቅርቡም ከመቶት ከ500 በላይ ወገኖች አብዛኛዎቹ ኦሮሞዎች ናቸው ቢልም አቆ ግን 95 በመቶ ሟቾቹ ኦርቶዶክስና ክርስቲያኑ በአብዛኛው አማራም ሆኑ ይታወቃል። ብዙዋኑ የኦሮሞ ህዝብ በደንቆሮ መንጋ ድርጊት ተሳታፊ ያልነበረ ሲሆን ተዋህዶ ኦሮሞዎችም መገደላቸው ተዘግቧል። አገር ወዳድና ኢትዮጵያዊ ኦሮሞዎችም ወገኖችን ከመንጋው ጥቃትም ተከላክለዋል። እነሱ ናቸው የምናውቀውን ኢትዮጵያዊነት ወካዮች። የነ ኮሎኔሉ ኦሮሞነት መላገጽታው ግን ጸያፍ ወንጀል ህዝብ ፍጅትና ጭፍን ዘረኝነት ነው። ለመሆኑ ለኦሮሞ ህዝብ መብት ከዚህ በፊት ማን ታገለ? ኦነግ? ደርግ? ወያኔ? ታሪኩን የማያውቀውን ወጣት በሐሰት ታሪክ ሞልተው እንዲህ አላዋቂ ያደረጉት ክፍሎች ለኦሮሞ ህዝብ መብት ጭራሽም አልታገሉም። ለህዝብ እኩልነትና መብት በቅድሚያ የታገሉት ኢትዮጵያዊ ተራማጅ ወጣቶችና እነ ኢህአፓ ነበሩ። ልጆች በእናት አባታቸው ቋንቋ የመማር መብት ይከበር፣ ገባርነት ያብቃ፣ መሬት ላራሹ፣ ፊውዳሊዝም ይውደም፣ የሃይማኖት እኩልነት ይስፈን ብለው የታገሉትና የካቲትን ያመጡት እነ ኦነግ ሳይሆኑ እነ ኢህአፓና የኢትዮጵያ አገር ወዳድ ታጋዮች ሁሉ ናቸው። ባለምንጫው ታሪክን አጣሞ ሊዋሽ እንደቃጣው ሳይሆን የኦሮሞ ምሁሮች እነ ኃይሌ ፊዳ፣ ሰናይ ልኬ ወዘተና እነ ታደሰ ብሩ ለኦሮሚያ ሳይሆን ለኢትዮጵያ ነበር የተሰለፉት። ያኔ የታገሉት ልዩነታቸው በፖለቲካ አቋም እንጂ በብሔር ደረጃ አልነበረም። በየካቲት ህዝባዊ እንቅስቃሴ ጊዜ ወደ ጎጥ ድርጅት የዘቀጡት እነ ወያኔና ሻዕቢያ የመሰረታቸው ኦነግነን ባዮች ነበሩ። ባለምንጫው ክርስቲያንና አማራን እንረድ ከሚል ጂሃዲስት አቋም ውጭ ፖለቲካን የማያውቅ ሆኖ ሳለ ልትጠቀምበት የፈለገችው ቃታርና ከሃዲ ምሁር ግንቦቴዎች ናቸው ወጣት አክቲቪስት ብለው ሰውን ያደናገሩለት። አጋር ብሎ ወደ አዲስ አበባ ያመጧቸው ደግሞ ኮሎኔሉና እነለማ መገርሳ ናቸው። ወያኔ የታገሉትና ህገወጥ የተባሉት በስደት ላይ ያሉ አገር መመለስ እንደማይችሉ ኮሎኔሉ መተው እንዳያስቸግሩን ማሰር መገደዳችን አይቀርም ብሎ ለዘመድ ቀብር እንኳን እንዳይደርሱ እንዳለ እኛ እናውቃለን። ማለትም ከመጀመሪያው ከጥንስሱ የኮሎኔሉ አገዛዝ ጸረ ሽግግር ጸረ ዴሞክራሲ ነበር ማለት ነው። ዛሬ ኮሎኔሉና ጫፍሮቹ በቀየሱት ዘረኝነት የወያኔ ስርዓት መቀጠሉና ህዝብም ለከፋ ፍጅት መዳረጉን ይያወቁ ለኮሎኔሉ የድጋፍ ሰልፍ እናድርግ የሚሉት ኢትዮጵያዊነታቸው ብቻ ሳይሆን ሰብእናም ቅንጣት እንዳላቸው ያጠራጥራል። ለነገሩ ኮሎኔሉ ጽንፈኛ ወንጀለኛ ብሎ ባልደራስ ያሉትንም ያሰረቆ ነው። እነባለመንጫዎቹና ገርባዎቹ በስነ ስርዓት ሲያዙ እነስክንድር ነጋ አስቴር ሲዩም በምን አይነት ሁኔታ እንደተያዙ ደግሞ የምናውቀው ነው። ኮሎኔሉም አሜሪካም ዘረኛነትና ፍጅትን ቢቃወሙ ኖሮኮ ባቸኳይና በማያዳግም መልክ በውጭ አገር ሆነው የፍጅት ቅስቀሳ የሚያደርጉትን በያዟቸው ነበር። ሌሎችን ደግሞ ያሰርኩት ወያኔ ጋር ስለሰሩ ነው ካለ እሱስ 27 ዓመት ያውም በስለላና አፈና ተቋም ሳይቀር ከወያኔ ገጥሞ ተዋህዶ መስራቱን መጭረሳን። በህጋዊ ሲኖዶሱ ላይ እርምጃ ሲወሰድስ የት ነበር? በጌዲዮ ህዝብ ላይ ግፍ ሲፈጸምስ ምን አደረገ? አማራው ላይ ጎንደር ጎጃም ጦር ሲልክ ወጣት አማራ ተማሪዎችን የጠለፉት ቦታቸውም ማንነታቸውም እየታወቀ ምን እርምጃ ወሰደ? መቼስ ስማቸውን ሲጠራ ተሰማ። ለተገደለው ዘፋኝ መላ አገሪቱ በሱ ስም ትጠራ ሊሉ ትንሽ ሲቀራቸው እስከዛሬ ለተገደሉትስ ሺዎች አማራዎች ቤተሰቦች አንዲትስ ጽናቱን ይስጣችሁ ከነ ኮሎኔሉ አፍ ወጣ። ተሞኝተን ኢትዮጵያን ሊያጠፉ ለተነሱ ተባባሪዎች አንሆን። ካርበኞች የወረስነው ታሪክ የቀሌትና የቦከን የክህደትና የዘረኝነት አይደለም። ታሪክ አይረሳ ወገኖች። ኢትዮጵያ በትግላችንና መስዋዕትነታችን ለዘላለም ትኖር። ድል ለሀገራችን ኢትዮጵያዊ ትግላችን። ብሔራዊ ክህደት ቀጣዩ የወያኔ ጸረ ኢትዮጵያ ወንጀል። ወያኔ ለስልጣኑ እንጂ ለወዱና ከርሱ እንጂ ህዝቤ ለሚለው የትግራይ ህዝብ ሆነ ወርቀ ምድሬ ለሚላት ትግራይ ደንታ እንደሌለው ባድሜና ዛላምበሳን ለሻቢያ ሊያስረክብ መወሰኑ በግልጽ አረጋግጧል። በወያኔና በሻቢያ በባድመ ሰበብ ጦርነት ሊነሳ ሲል አህያ ከአህያ ቢራገጥ ጥርስ አይሳበርም፣ ጠባቦቹ ይጫረሱ ወዘተ በሚል ብንመክርም ሰሚ ጠፍቶ የወያኔን አደናጋሪና የማጭበርበር ኢትዮጵያዊነት አምነው ወደ ባድሜ ዘመቱ። ከባዕድ አገር መጥተው ያውም አንድም የፖለቲካ እስረኛ ሳይፈታ ድጋፍ የሰጡ ጥቂቶች አልነበሩም። መላ ኤርትራን ያስገነጠለ ቡድን ለባድመ የሞቱልኝ ማለቱ ያስቃል ብንልም ሰሚ አልነበረም። ሳይውል ሳያድር መለስ ዜናዊና ስዩም መስፍን ወደ አልጀርስ ከተማ ተጉዘው ባድመና ዛላምበሳ ኤርትራ ነው የሚለውን ውል አጽድቀው መጡ። ይህንንም ክህደት የኢትዮጵያ ህዝብ በአጠቃላይ የትግራይ ህዝብ በተለይ እንደማይቀበላቸው በማወቃቸው ባልጀርሱ ስምምነት ባድመ ለኢትዮጵያ ተሰጠ ብለው ሊቀጥፉ ሞክረው ባጭር ጊዜ በመጋለጣቸውና የማያዋጣ መሆኑን በመረዳታቸው ቃላቸውን እንደገና አጥፈው ባድመን አንለቅም ማለት ተገደዋል። ቀደም ዛሬ ግን ተገልብጠው ባድመና ዛላምበሳን ለሻቢያ የሰጠውን ውል ተቀብለናል ብለዋል። ሻቢያ ተጠናክሮ መጥቶ ሊወጋቸው ስላሰጋቸው አይደለም። ድሮም ቢሆን ከኢትዮጵያ ይልቅ ለኤርትራ ቅድሚያ የሰጡት የወያኔ መሪዎች ለአገራችን ጥቅም ቅንጣትም የሚቆረቆሩ አለመሆናቸው የታወቀ ነው። ባድመን ለሻቢያ እንሰጣለን ብለው ዛሬ የተነሱት የኢትዮጵያ ህዝብ ትግል አናግቶ ሊጠላቸው በመድረሱ ሻቢያን ለማቀፍና ከሆነም የትግራይ ትግርኝን ድልዳል ለማደስ ነው። ወያኔ በጫካም እንደታዘብነው ይህ ከመጣ በዚህ መቋቋም ያ ከሆነ ወደዚያ መጠጋት የሚል ይሽዋሽው የፖለቲካን አቋሙ ያደረገ ቡድን እንደመሆኑ መጠን ያገርና የህዝብ የሚለው መርህ የሌለው በመሆኑ ራሱን ለማዳን ባድመና ዛላምበሳን ለሻቢያ ሊሰጥ መነሳቱ ለሚያውቁት የሚያስገርም አይደለም። ከመቶ ሺህ ያላነሰ ዜጋ ደሙን ያፈሰሰው በከንቱ ሆነ ማለት ነው። ወያኔ በባድመ ረድተው ህዝብ ያስጨረሱ ሁሉ ህዝብን በይፋ ይቅርታ ሊጠይቁ ይገባቸዋል። የወገኖቻችን ደም በከንቱ እንዲፈስ ተባብረዋልና የትግራይ ህዝብም ይህን የወያኔ ክህደት በዝምታ ሊያልፈው የሚጠበቅ አይሆንም። ወያኔ መሬት ለግሶ ድጋፍ ማግኘት ልማዱ ነው። የቋራና ጎንደርን ለመሬት ለሱዳን ለግሶ የሱዳንን ድጋፍ አግኝቷል። የወልቃይት ጠገዴ መሬት ወዘተ ዘርፎ የነጋዴዎችና ተስፋፊዎችን ድጋፍ አግኝቷል። መሬት ለፖለቲካ ግብ ማዋል ልምዱ ነው። ባድመ ሄደ ዛላምበሳ ወያኔ ግድ የለውም ስልጣኑን እስከተበቀ ድረስ። ይህ የተፈጸመው ብሔራዊ ክህደት በሌላ በኩል ወያኔ ስልጣኑን ለማደላደል አዲስ ሹም አምጥቶ የሚጫወተውንም ቧልት ያጋልጥበታል። ለውጥ መጣ ሊሉ የከጀሉና ከጸረ ህዝቡ ቡድን ጋር ሊተባበሩ ሊተቃቀፉና ራሳቸውን በኩል ብሔራዊ ክህደት ሊፈጽሙ የተዘጋጁት ክፍሎች ሊረዳቸው ያልቻለውን ሀቅ ያሳያቸዋል። ወያኔ ለማደናገር ጎብጦና ተጎንብሶ አዲስ ሹም ስልጣን የያዘ አስመስሎም ሊቀጥል መቻሉን ያረጋግጣል። ይህን አሌ ብለው አዲሱ ሹም ስልጣን ይዟል ብለው የሚደርቁ ካሉ ደግሞ አዲሱ ሹም ባድመና ዛላምበሳን ለሻቢያ በማስረከብ ይህ ነው የማይባል ብሔራዊ ክህደትን ፈጽሞ በሰማዕት ደም ባያሌው ቀልዷል ማለት ነው። በዚህም በዚያም ግን ጸረ ኢትዮጵያዊውን አገዛዝ ሊደግፉና ሊያጥፉ የተነሱት ሁሉ በፈጸሙት ብሔራዊ ክህደት ተጸጽተው ሲናገሩ ለማድመጥ ህዝብ ይፈልጋል። በህዝብ ትግል የተገኙ እስቴቶች ሁሉ ለወያኔ ቅርጫ መቅረባቸው ራሱ ሌላ ክህደትና ጸረ ህዝብ ውሳኔ ነው። አዲስ የተባሉትን የሚመለከት ውርደትም ነው ሊባል ይችላል። ለትግራይ ከበርቴዎችና ለባዕድ ካፒታሊስቶች የሚያመች የኢኮኖሚ ፖሊሲና አቋም ጸረ ኢትዮጵያ ነው። ለኢትዮጵያ የሚበጅ ምንም አይነት እርምጃ ከወያኔ እንደማይመጣ ግልጽ ነው። ለውጥ የተባለውንም በልማታዊ እድገት መርህ መሰረት ብሎ ማጠሩ በራሱ ሳይከካ ተቦካ ነው። የሚከሽፍና የከሸፈ የሀገር ተቋሞችን በጅምላ ለግል ሀብታሞች ቅርጫ ማቅረቡ እንኳን ኢትዮጵያን ለመሰሉ ድሃ ሀገሮች ቀርቶ ለበለጸጉ የአውሮፓ ሀገሮችም እንደማይጠቅም የተረጋገጠ ጉዳይ ነው። ኡጋንዳን ይመለከቷል። በፈረንሳይ እየተካሄደ ያለው የስራ ማቆም አድማ፣ የእንግሊዝ የባቡር ትራንስፖርት በታቸር በየተሳሳተ ፖለቲካ የደረሰበት ውድቀትና ኪሳራ፣ የደቡብ አፍሪካ የኢኮኖሚ ሁኔታ መዛባት ሁሉ ትምህርታዊ ናቸው። የሀገራችን የውጭ ምንዛሪ እጥረት ሆነ የኢኮኖሚ ኪሳራ ከወያኔ አቋም ዝርፊያና ሙስና ጋር የተያያዘ ነው። ከጸረ ላባደር ጠቅላላ ፖለቲካው ጋር በኤፈርት ሜቴክና ከቻይና ጋር ባለ የተዛባ ግንኙነት የተነሳ ባጭሩ በስልጣን ያለው አገዛዝ ጸረ ህዝብ፣ ጸረ ኢትዮጵያ በመሆኑ ፍየል ወዲህ ቀዝምዝም ወዲያ ሆነና ወያኔ ለቀውሱና ችግሩ መፍትሄ ሊል የሚሻው ያልሆነውን ነው። የአገራችን መሬት በአርበኞች ደም የተጠበቀውን በሚሊዮኖች መስዋዕትነት የተከበረውን ከሃዲው ወያኔ ለሱዳንም ለሻቢያም መስጠቱ ማንነቱን እንደገና ገሃድ ያደርገዋል። የሚጠራጠሩ ካሉ እንጂ በአሁኑ ጊዜ ብዙሃኑ የኢትዮጵያ ሕዝብ ወያኔ ጸረ ኢትዮጵያ ከሃዲ መሆኑን ካወቀ ዓመታት አለፉ። ከዚህ ከሃዲ ቡድን ጋር ሊሰለፉ ያቆበቆቡ፣ ሮጠው የገቡ፣ እቀፈን ብለው የሚለምኑ፣ እድል አያመልጠን ብለው ቋምጠው ያሉ ሁሉ ወደሉም ጠሉም በአገራችን ላይ ክህደትን እየፈጸሙ ወይም ክህደታቸውን እየደገሙ ናቸው። ስም ዝርዝራቸው ከህዝብ ያልተደበቀ በመሆኑ በዚህ እንዳለ እናልፈዋለን። ብሔራዊ ክህደት ወይም ኢትዮጵያን መካድ ስንል ምን ማለት ነው? ከኢትዮጵያ መሰረታዊ ጥቅሞች ተጻሮ መቆም፣ የኢትዮጵያን መሬት ለባዕዳን አሳልፎ መስጠት፣ ከህዝብ ጠላት ጎን መሰለፍ፣ በአገር ላይ ከፍተኛ ጉዳት ማድረስ የሚለውን ያጠቃልላል። በዚህ የሚፈረጁ ሁሉ በብሔራዊ ክህደት ወንጀል የሚከሰሱ ናቸው። ይብላኝ ወያኔና ጭፍሮቹን አገር ወዳድ ለውጥ አምጪ ብለው ሊያሻሽጡ ለሞከሩ፣ ኢትዮጵያን ለአደጋ ማጋለጥ፣ ለአደጋ ስትጋለጥ አለመታደግ ኃጢአትም ወንጀልም ነው ብለን ነበር ማለቱን ባንፈልግም ከወያኔ ሌላ አልጠበቅንም። አዲስ ሹም መጣ ብለን እንደ ማፈሪያ ምሁሮችም አላረጠረጥንምና ቅር የሚለን የለም። አይናችንን ከፍተን መታወርን፣ ተመክሮን ክዶ ዳግም መጫወቻ መሆንን አልመረጥንምና ወያኔም አዲሱ ሹምም ደግ ያመጣሉ ብለን አልጠበቅንም። ከጎረቤቶች ጋር ሁሉ ኢትዮጵያ በሰላም እንድትኖርና ችግሮቿን ሁሉ በሰላም እንድትፈታ ምኞታችን መሆኑ ግልጽ ቢሆንም መሬታችንን ሸንሽነን እየሰጠን ወደብ አልባ የሆነው አልበቃ ብሎን ማለት ነው መሆን የለበትም። የሀገራችን አየር መንገድ የወያኔ አየር መንገድ ከሆነ ዓመታት ቢያልፉም የኢትዮጵያ ንብረት ለወያኔም ለአረብና ቻይናም ሲሸጥ ማየቱን የምንመርጥ ሊሆን አይችልም። ህዝባችንን ለባዕድ ብዝበዛ ይበልጥ መጋለጡ ምን ጥቅም ሊያመጣ እንደሚችልም አጠያቂ ነው። የወያኔ ውሳኔ የክህደትና የውድቀት እንጂ ሌላ ሊሆን እንደማይችልም ከወዲሁ መተንበይ ያስደፍራል። ፈረንጆቹና የወያኔ ጭፍሮች ግን አዲሱ ሹም ለውጥን በለውጥ እያከታተለ አመጣ ሊሉ የሚቀጡት መላገራችንን በከባድ ዕዳ ጥለው ያው የተለመደው የአገሪቷ ኢኮኖሚ ተመነደገ ሊሉን የምንጠብቀው ነው። ባዕዳን ተጠቃሚዎችና የወያኔ የጡት እናቶች ናቸው። ስለዚህ በማወናበዱ ተካፋይ ናቸው። ወያኔ ደግሞ ለውጥ መጣ የሚለውን መሸጥ ፍላጎቱ ነው። ሰላም ከኤርትራ ጋር በሚል ብሔራዊ ክህደቱን ሊሸጥም ዘመቻ ተጀምሯል። በዝምታ የምናልፈው መሆን የለበትም። በትግራይም በሌሎች ቦታዎችም አገራችን አትሸጥም በሚል ተቃውሞ መፋፋም አለበት። ሁሉም የፖለቲካ እስረኞች ይፈቱ፣ ሁሉን አቀፍ የሽግግር ሂደት እውን ይሁን፣ ጸረ ሕዝብ አዋጆች ሁሉ ይሻሩና መሰል መፈክሮችን አንግቦ ተቃውሞን ማስፋፋቱ አማራጭ የሌለው ግዳጅ ነው። ከሃዲውን ወያኔ በጽናት እንታገለው። ከሃዲና ባንዳ ቡድኖችን በትግላችን እናሸንፋቸው። የኢትዮጵያ ሉዓላዊነት ይከበር። በባድመና ሌሎች ግንባሮች በወደቁት ላይ የሚያላግጡትን ማቀፍ ሳይሆን ሽንፈትን ማስታቀፍ ነው ግዳጃችን። ጸረ ወያኔው ትግላችን ተፋፍሞ ይቀጥል። ጉርብትና ብዬ ታክሰስት ባጋራው ያለኛ ትርፌ ሞኛ አረገኝና ሞፈር ልቁረጣል መቶ ከደጃፌ ወይ ታቆጣና ረጉር ሁሉ Oh!
ፈተነኝ ምን አድርግልኛ ኢየሱስ ፈተነኝ ምን አድርግልኛ ኢየሱስ
ለበዛ እውነቱ ሆነ ዋዛ የረቡ የካቲት 20 ቀን 2011 ዓ.ም ተመረጠ የፍኖተ ዲሞክራሲ ሀተታ ወያኔም ሹሞቹም የውሸት ቋት መሆናቸው ምንም ክርክር የሚፈልግ አይደለም ስለነመለስ መቀደድ እዚህ እናውሳካልን ሰዓታት ልናጠፋ ነው የማያውቀው የለም ላለፉት 27 አመታት ሹሙ ከመጣ ጀምሮ በአምስት አቅጣጫ ነው ሲተረተር የቆየው ተራ ዲስኩር ውሸት በገፍ ይህን ሊረዱት ደግሞ አሜሪካ አማካሪዎች ብሎ ልኮለት ሲቃኙት ቀርመዋል ቅኝታቸው ግን አሜሪካዊ በመሆኑ በአገራችን እንዳልሰራ ሁሉ ያውቃል ለአረብ መሪ የታክሲ ሾፌር መሆን ወይም ለኢሱ ተብየው አድሮ ሻይ ብስኩት አቅራቢ መሆን ከኢትዮጵያ ግምት ውርደትና ቅሌት እንጂ የሚደነቅ አይደለም ሹሙና ጓደኞቹ በሐሰት ቡልኮ ተጠቅለው ሐሰት እየጠረቁ ህዝብን አወናብደው ሊገዙ የወሰኑ ናቸው በለገጣፎ በተለይ አማራውን በማፈናቀልና ለሞትን በመዳረግ የደረሰውን ግፍና የታየውን ጭካኔ ሁሉም ሰምቶታል አይቶታል ይህ ግፍ የተፈጸመው በሹሙ ተከታዮችና ኦሮሞ ብሔረተኝነት መሰረት እንደሆነ ማንም ያውቃል ይህም ሲገለጥ ሁኔታውን ለማብረድና ሰውን ለማደናገር ሹሙ ባደረገው ንግግር በለገጣፎ ህገወጥ ማፈናቀል መካሄዱን መጥቀስ ራሱን ትቶ በለገጣፎ ሰሞኑን አንድ ነገር ሆነ በሚል ሊያልፈውና ህዝብንም ሐላፊ ያደረገኝ ከኔ ብዙ ስለሚጠብቅ ነው ብሎ መመጻደቁን መረጠ ማለት የነበረበት ይህ አይነቱ ዘረኝነት ይወገዛል ለተጎዱት ካሳ ይከፈላል አፈናቃዮቹ ተይዘው ለፍርድ ይቀርባሉ የሚለው ነበር ነገር ግን ጸረ አማራ ጸረ ህዝብ ማፈናቀልና ግድያን ያካሄዱት ራሱ የሾማቸው ባለስልጣኖችና አባሎቹ በመሆናቸው በህረተኛውን እርምጃ እሱም ሌሎቹም በጥብቅ የሚደግፉት በመሆናቸው ምላሱ ተቆለመመች እየተካሄደ ያለውን በህር ጠቀስ እርምጃ በሰፊው እያየነው ነውና ሹሙ ከነጓደኞቹ ተጋልጧል የኦሮሞ ህዝብን አይወክሉም ግን በስሙ ወሮበላዎችን አሰማርተው በተለይም ከአማራው ጋር ሊያዳሙት እየጣሩ ናቸው የሹሙ አጋር የተባለው ሰው በቅርቡ ወደ 5000 የተፈናቀሉ ኦሮሞዎች በአዲስ አበባ በቋሚነት ይሰፍራሉ አለ። ከሶማሊዎች ጋር በነበረው ግጭት የተፈናቀሉት ኦሮሞዎች አዲስ አበባ ቤት እየተሰራላቸው ነው። የኦነግ ጦርና አባል የተባሉትም አዲስ አበባ ሊሰፍሩ መሆኑ አልተደበቀም። በዚህም በዚያም የአዲስ አበባን ህዝብ ቁጥር በሚመቻቸው መልኩ አዛብተው ሊገኙ መሆኑ ምስጢር አይደለም። ተራጮልነት የተወገዘ ጠባብነትና ዘረኝነት ይኩሉ ዛሬ ለህዝብ ግልጽ ሆኗል። የሹሞቹ ጭምብል ወልቆ ዘረኛና አስጠሊታ ገጽታቸው በሁሉም እየታየ ነው። ከዚህ ሁሉ በኋላ ዛሬም ሹሙን የሚያወድሱ ካሉ ፍርፋሪ ፈላጊዎችና ዘረኞች ጠባቦች ብቻ ናቸው። ህዝቡ ግን ከዚህ አይደመርም። ስለዚህም በጊዜ የትግል ክንዱን አጠንክሮ እነዚህን ጉዶች በሁሉም ፈርጅ ታግሎ ማስወገድ አለበት። ጊዜ ካገኙ ኢትዮጵያን ሊያጠፉ መሆኑ ምንም አያጠራጥርምና ነው። የሹሙ ምላጭ ምላስ ዶልዱሟል በቃ ውሸት ይባል። መፍትሄው ያው ሁሉን አቀፍ የሽግግር ሂደት ነውና ይህን አማራጭ አጥብቀው ይቃወማሉና ኢትዮጵያና ህዝቧ ከሹሞቹ ይቃረናሉ። አምባገነንነት ሊቀጥል እየዳዳ ነውና በህዝብ የጋራ ትግል መደናቀፍ አለበት። ለአመታት ህዝብ የታገለው ኢህአዴግ የተባለውን ጉድ ለማስወገድ ነውና ደሙን አፍሶ አይኑ እያየ ኢህአዴግ ሊቀጥልበት አይችልም። አይፈቅድም ማለቱ የተሻለ ይሆናል። ሹሞቹ ኢትዮጵያን ወደ አስከፊ እርስ በርስ ጦርነት ሊወስዱ እየጣሩ ናቸው። አቀኛ አቅዳቸው ምን ነው? ጠባብ ብሔረተኛነት መለያቸው ስለሆነ ህዝብን ማፈናቀል መበደልና መግደላቸው ሊያስገርመን አይችልም። የተፈናቀሉ አማራዎችና ጌዲዎች ረዳት አጥተው ሲሰቃዩ የተፈናቀሉና ሌሎች ኦሮሞዎችን በአዲስ አበባ በንክብካቤ ማስፈር ትርጉሙ ሊጠፋን አይችልም። ሹሞቹ የኢትዮጵያ ሳይሆን የጎጥ መሪዎች ናቸው። ማንንም ያልመረጣቸው ውራጅ ወያኔዎች ናቸውና ማንንም ህዝብ የሚወክሉ አይደሉም። ሽንኩርት የባህሪውን ይሸታል ነውና ሹሞቹ የምንጠየፈው የወያኔ ጠረን ቢኖራቸው አያስደንቀንም። የሹሞቹ ማንነት እስኪሰለቸን እየተነገረ ነው። አሁን ያለብን ግዴታ ስለተጨባጭ ሁኔታ ብዙም ማለት ሳይሆን ሁኔታውን መቀየርና ህዝባዊ ግባችንን መምታት ነው። ሹሙ በአሜሪካና ባረቦች የተሰየመብን አገልጋያቸው ነው። ሹሙና ጓደኞቹ ቢከፍቱት ተልባ ጠባብ ብሔረተኞችና ጸረ ህዝቦች ናቸው። የሐቅ ነው ዋናው። የህዝብም የሀገርም ሉዓላዊነት እየተካዱ ናቸው። መፍትሄ የሚሆነውን ሁሉን አቀፍ የሽግግር ሂደት አሻፈረን ብለው የነበረውን ሊያስቀጥሉብን አልመዋል። ወያኔም አማራውን ማጥቂያ አመቺ ጊዜ ያገኘው ብሎ እንኳን እነ ወልቃይት ሊለቅ መተማንም የትግራይ እያለ ነው። ሴራው በስፋት መጎንጎኑን መረጃዎች ይነግሩናል። የተቃቀፋቸውን ሹም ምሱን ሊሰጡትም እቅድ እንዳላቸው ምስጢር አይደለም። ስንገፋ፣ ስንበደል፣ ስንገደል ከንፈር መጠጣና ለቅሶ ምለላው ከቶም የሚያዋጣ አይደለም። 27 ዓመታት ወያኔ ሲሰልቅብን አይተናል። ሹሞቹም ህዝብን ከፋፈልን በሚል ብጤያቸውን በየቦታው ሹመው በቃላት ድለላና ሸፍጥ እየተጫወቱብን ናቸው። መፍትሄው ያለው ግን በህዝብ እጅ ነው። ትግልን ታይቶ ባልታወቀ ደረጃ ማፋፋም፣ ለሹሞቹና ለወያኔ ያደሩ ቡድኖችን ሁሉ ከጎን ማራቅ፣ ማውገዝ፣ አመሮ መታገል ያስፈልጋል። አስቀድሞ መከወን አሾክሾክዩን ነው ተብሎ የለ? እነማን እንደሆኑ እነዚህ በህዝብ መሃል እየተሽለኮለኩ ለጨቋኞቹ የሚያገለግሉትን ሁሉ ህዝብ ያውቃቸዋል። የቀረው ተገቢውን እርምጃ መውሰዱ ላይ ነው። ወያኔን ለቀውስ የዳረገው የህዝብ መተባበርና በጋራ መታገል በመሆኑ አሁንም ይህ ሁኔታ እውን መሆን አለበት። በዚህ መስክ የኢትዮጵያ ወጣቶች ኃላፊነትና ግዳጅ ከፍተኛ ነው። 40-40-20 የዘረኞች ሁለገብ ፈሊጥ ውድቅ መሆን አለበት። ከጋራው ትግል አንጻር ይህን ኢትዮጵያዊ ትግል የትግራይ ተወላጆች ተካፋይ እንዲሆኑ መጣር ተገቢና አስፈላጊ ነው። ወያኔ ደጀኔ ከሚለው አውጥተን ነጥለን እርቃኑን ማስቀረት አለብን ማለት ነው። ይህ የህዝብ ግዳጅ እንጂ ሹሞቹማ ሆዲብቸው ነው። አገር ወዳድ ድርጅቶች ዳተኝነቱን ትተው የያዛቸው ከሚመስለው እንቅልፍና የኤሊ ጉዞ ተላቀው ህዝባችንን ለትግል ማደራጀትና ኢትዮጵያዊነትን ማጠንከር ይገባቸዋል። ለትግል ስልት እንግዳ አይደለንም። ሁለገብ ስንል የቆየነውም ይህንን በማወቅ ነው። ሰላም ብለው ሊሰብኩን አንፈቅድም። ሰላም ከፈለክ ለጦርነት ተዘጋጅ የተባለውን እውነትነት በሚገባ አይተናል። ለውጥ አመጣን ብለው ቀንበራችንን አጠበቁ እንጂ ሰላምና እድገትን አላመጡልንም። ስለዚህም አመረን ልናገላቸው የግድ ነው። የዘረኛውን ማንነት ሊቀይሩ ተነሱ እንጂ ዘረኝነትን አላስወገዱም ወይም የደነገጉትን አልሻሩም። የዘር ፓርቲዎች አይኖሩም ሲል ዋሾሹም የቀላመደው እርስ በርሱ የሚቃረንና ከተጨባጭ ስራቸው ጋር የማይጣጣም መሆኑን ከወዲያው አይተንበታል። የባጤ ቆጡን ቅብጠራ በተለይ የወያኔ ንጉሳ ፌደራሊዝም ማንንም ነክቶብን ብሎ ሳይውል ሳይደር ውዳሴ በስቶ አቆን መረዳት ያቃታቸው አሉና እንጂ ሹሞቹ ጥራዝ ነጠቅ ለመሪነት ችሎታውም ብቃቱም የሌላቸው ናቸው። ራሳቸውን በወንጀለኞች በውሸት ቡድኖች በገንጣዮችና ባሶሳ በደኑ አውሪዎች ከበው የጠባብነት አረፋን ከመድፈቅና ህዝብን ከማፈናቀልና ከመግደል ውጭ ምንም እርባና ያለው እርምጃ ሊወስዱም አልቻሉም። ጸረህዝብ አዋጆችን ሻሩ። ሁሉንም የፖለቲካ ስረኞች ለቀቁ። ህጋዊ የሙያ ሲቪክ ማህበራትን ህጋዊነት ተቀበሉ። እስረኞች ላይ ግብረሰየል መፈጸም ቆመ። እነ ቅሊንጦና ዙዋይ ወዘተ ተዘጉ። የጎንደር ወሎ መሬት ተከበረ። ከረሃብና ከኑሮ ውድነት ሚሊዮኖች ዳኑ። የለየላቸው የሙስና ተጠያቂዎች ተያዙ። አዜብ ተፈናቀለች ወይስ አረብ አገር ተሰቃይታ ሰርታ የአረቦችን ዘረኝነት ተሸክማ ገንዘብ ሰብሰብ አድርጋ በለገጣፎ ቤት ገዝታ በኦህዴድ ቤቷ የፈረሰው እህታችን? ዋናዎቹ ጥያቄዎች ተጠይቀው ሐቀኛ ምላሾች ሲሰጡ ሹሞቹ ወዳቂም ውዳቂም ሆነው ይገኛሉ። የህዝብን የጋራ ትግል ማጠናከር፣ ወጣት ሽማግሌው በተቃውሞ እንቅስቃሴ መሳተፍ ይኖርባቸዋል። ሁሉን አቀፍ የሽግግር ሂደት አሁኑኑ ዘረኝነት ያክትም፣ ህዝብ ማፈናቀል ያብቃ። አሁን ወቅታዊ መፈክሮች ናቸው። ወርሃ የካቲት ያኔ በ1966 የግራ ትግልና ቀጣይ ተቃውሞን ውጤት ስርዓቱን በመጣል አሳይቶናል። እንደ ያኔውና ኋላም እንዳየነው ግን እድላችንን እንዳንቀማ ደግሞ ጠበቅ አርገን መዘጋጀት የግድ ይሆናል። አድማ፣ የሙት ከተማ አድማ፣ ማዕቀብ በሹሞቹና በወያኔ ስርዓትና ተቋሞቹ ሁሉ ላይ አሁንም እየነገዱብን መሆኑን መዘንጋት የለበትም። በቀን $1 አዋጡ የሚሉን በቀን 10 ቤት ለማፍረስ ነውና እርዳታችን ለተጎዳው ወገናችን እንጂ ላገዛዙ መሆን የለበትም። በመሆኑም በዚህ ተልእኮ የተሰማሩት ሁሉ ጥለው እንዲወጡ መጥራትና እንቢም ካሉ ከህብረተሰቡ ማግለልና ማውገዝ አስፈላጊ ነው። በወያኔ ላይ ጀምረነው የነበረው ቆራጥ ትግል በኢህአዴግነን ባዮቹም ላይ ተጠናክሮ ይቀጥል። ኢትዮጵያዊነት ይጠናከር። ድንቁርና የሆነው ዘረኝነት ይውደም።
መርሳትን ነው መርሳት። ኢትዮጵያ ግፍ የሚመረትባት አገር ከሆነች ዘመን አልፏል። ግፍን በግፍ ላይ ሲጭኑ እሪ እንዳንል ደግሞ እርሱት፣ ተውት፣ ይቀርባሉም በሚል ይሰብኩናል። የስንቱ ንጹህ ዜጋ ደም የፍትህ ያለ እያለ ዛሬም በመጮህ ላይ ነው። እሪ በይ ምድሪቱ ብለን ለነ አሊ ሙሳና ጌታቸው ሽበሺ ወንጀል ያሰማነው ጩኸት ዛሬም ያጅበናል። እርምጃ ይወሰድባቸው ሲል ፈርሞ ስንቱን ያስገደለው ኮሎኔል ዛሬ ነጻ ሆኖ ከወያኔ ጎን ተለጥፎ ቅጥፈቱን በመጽሐፍ መልክ ሲያሰራጭ የሀፓሁንም ህገወጥ ተብሎ በመስተዳደር ላይ እንዳለ በምጸት የምናየው የምንታዘበው ነው። መርሳትን ነው መርሳት። የወያኔ የደህንነት ኃላፊ ሆኖ ለስንት ዜጋ ስቃይና ግድያም ተጠያቂ የሆነው ወያኔ ያለፈው ሰሞን ከእስር ተለቀቀ። እሱ ወደ ዝዋይ፣ ዲዲሳና ሌሎች ማጎሪያዎች የከተታቸው ግን እስከዛሬ አልተፈቱም።
እርስ በርሳቸው ሲተከከሙ ወያኔዎች ሰለባቸው ላይ አሁንም ወንጀል እየፈጸሙ ናቸው። ጥፋት ባልታመነበት ይቅር ማለት ትርጉም አልባ ቢሆንም የፋሽስቱ ኮሎኔል ሰለባዎች አገራቸው እንዳይገቡ ተከልክለው ለፈረጠጠው ጭራቅ ምህረት እናድርግለት ብለው በቁስላችን ላይ ጨው ይነሰንሳሉ። በቦሌ ያለውን የያዟቸው የስም ዝርዝር እንኳን ሰረዝ ነው ሲሉ አልሰማንም። አለህግ የታሰሩት መልሰው ምህረት ጠይቁ የሚባልበት ሁኔታ 28 ዓመት አጅቦናል። የደረሰብንን በደል ያለፈውም ወያኔም የሚያደርሱብንን መከራ እንዴትስ ልንረሳ እንችላለን? ፍትህ መች አገኘን? የሚጮኸው የህዝብ ደም መች ታበሰ? ስለ ፍቅር በስማሚከር ያለው ሰይጣን ነው የሚለውን ያስታውሰናል። በደፈናው እንተረክ በሚል ህገወጥ ወንጀልን አድበስብሶ ለማለፍ መጣር እንጂ ሌላ ሊሆን አይችልም። ይህን ስንል ቂም በቀልን ያናፍሳሉ የሚሉ እንዳሉ አላጣነውም። የምንፈልገው ፍትህን ነው። ወንጀለኛ ተገቢውን ቅጣት እንዲያገኝ ነው። ስንቱን ህይወት ያጠፉና አገራችንን ያስለቀሱ እነ ስብሐት በረከት አባይ ወዘተ ወንጀለኛ ወያኔዎች እንዴትስ በይቅርታ ሊታለፉ ይጠበቃል? ብዙ ወንጀለኞች የጴንጤ ሃይማኖትን መደበቂያ ለማድረግ እንደሚጠቀሙበት ታምራት ላይኔ የተባለው ወንጀለኛ አንድ ምሳሌ ነው። ኢየሱስ ምሮኛል ስላለ ህዝብ ግን ይለቀዋል ይመረዋል ማለት አይደለም። ጠቅላይ ሚኒስትር ተብዮቹ ሃይማኖታቸውን ከፖለቲካ እንዳይደባልቁብን ሊነገራቸው ይገባል። ያለን ክስተት የለም ማለት ያምባገነኖች ልማድ ነው። አሊያም ሊበሏት ያሰባትን እንደሚባለው ሊያጠፉት የሚፈልጉትን ህዝብ ከሰውነት አውጥተው መዝለፍ ይቀናቸዋል። የእስራኤል ባለስልጣኖች ናዚዎች የሰደቧቸውን ረስተው ዛሬ ፍልስጤሞችን እና አፍሪካውያንን ከሰው ረድፍ አውጥተው እንደሚዘልፉ የምንሰማው ነው። ወያኔ በአማራው ላይ ይህ ነው የማይባል የስም ማጥፋት ዘመቻ በማድረግ የትግራይ ወጣቶችን በጥላቻ በመበረዝ ያደረሰውን ጥፋት አይተናል። ኢህአፓን በተመለከተ የሚከተለው ፖለቲካ ከደርግ የተወሰደ ነው። ደርጉ ከቀይ ሽብር ቅጣት በኋላ ምንም እንኳን ኢህአፓ በገጠር የትጥቅ ትግሉን ቢቀጥልም ከሱዳን ድንበር እስከ ጣና ያለውን በቁጥጥሩ አስገብቶ ቢያስተዳድርም የድርጅቱን ስም አትጥሩ ብሎ ባዘዘው መሰረት የድርጅቱን ጦር የግለሰብ ጦር አስመስሎ ሲያቀርብና ኢህአፓ የለም ጠፍቷል ሲልም ከርሞ ነበር። ወያኔም ይህን ፖለቲካ በመከተል አንዴ ጦረኛ ነው ሌላ ጊዜ ጭራሽ የለም በማለት ውስጥ ለውስጥ ግን አፈናውን የድርጅቱን አባሎች ባላቸው ላይ በመቀጠል ቆይቷል። የጎንደር ጎጃም እንቅስቃሴ የግድ ሆኖበት ባፍላፊ ጣጣ ያመጣብን ጸረ ትግሬው ኢህአፓ ነው ማለት ቢገደድም አሁንም ቢሆን አቋሙ ድርጅቱ እንደሌለ መቁጠር ነው። አዲሱ ሹምም የድርጅቱን ስም የማያነሳው እስረኛ ለመልቀቅ የማይቃጣው እነ ኦነግን ግቡ ብሎ ሊፈቅድ ሲነሳ ኢህአፓን በሕገ ወጥነት እንደፈረጁ የሚቀጥለውም አለ ምክንያት አይደለም። ወያኔ ድርጅቱን ይጠላል ይፈራልም። በ1983 የሽግግር ጉባኤ እንዳይገኝ ያደረገው ከዚሁ ተነስቶ ነው። ዛሬም በየትኛውም መንገድ ኢህአፓ ህጋዊ ሆኖ መታገል ከቻለ ይጎዳኛል ብሎ እንደደመደመ አለ። ይህን ስንል ራሳችንን የሌለን ክብደትና ሚና ለመስጠት ሳይሆን የምናውቀውን ሐቁን ለመናገር ነው። አዲሱ ሹም ከገለባ ቡድን ጋር በቅድሚያ ንግግር ጀምሮ መሪዎቹን ወደ አዲስ አበባ የጠራው ሌሎችን አግልሎ ለማቆየትና ይዜ ለመግዛት መሆኑ ለማንም ግልጽ ነው። ሁሉንም የፖለቲካ እስረኞች መፍታት የማይፈልጉት ከዚህ ጋር የተያያዘ መሆኑ ምስጢር አይደለም። ኢህአፓን አልረሱትም፣ አሁንም ነጥለው ሊያጠፉት እየጣሩ ናቸው እንጂ። ኢህአፓ እንዳለና እየታገለም እንደሆነ የተረዱትና ያመኑት ሁኔታ ሲሆን፣ በሌላ በኩል ግን የሰጎን ፖለቲካቸው የትም እንደማያደርሳቸው ገሃድ ነው። እስረኞችን ላለመፍታት ድርጅቱን ለማግለል የመረጡት የኢህአፓ የለም አቋም የሚያዋጣቸው አለመሆኑ ግልጽ ነው። ለመሆኑ ሊያፍኑት ሊያዘጉት የሚጥሩት ፍኖተ ዴሞክራሲ የማን ሬዲዮ ሆኖ ነው? መርሳትን ነው መርሳት ስንል በቂም በቀል ደም መፋሰሱን እናስቀጥል በሚል እንዳልሆነ የሚያውቅ ሁሉ ያውቃል። ወንጀልን ግን ሸፋፍኖ ማለፍ አይቻልም ነው መሰረታችን። እነ ፍስሐ ደስታ ፍቅረ ስላሴ ለገሳስ ፈወዘተ ሰው በላዎች ህዝብ ሳይፈረዳቸው እነሆ በነጻ በሀገር መኖር ብቻ አይደለም ጥፋተኛ አይደለንም ብለው ወንጀላቸውን ክደው በአደባባይ ይጮሃሉ። በአሁኑ ጊዜ በበርካታ የአውሮፓ ሀገሮች ናዚዎች አይሁዶችን አልፈጁም ብሎ መናገር መካድ በህግ ያስቀጣል። ስንቱን ዜጋ የፈጀውን ትውልድ የመተረውን ቀይ ሽብርና የዚያን አረመኔ አገዛዝ ወንጀል የሚክዱት ሁሉ የወያኔ ወዳጆች ናቸው። በነገራችን ላይ በነቂስ ወጥተው አዲሱን ሹም መደገፋቸው በዚሁ መጠቀስ ያለበት ነው። እስራኤል የተፈጸሙትን ናዚዎች አሳዳ ስትቀጣ፣ ሩዋንዳ ነፍሰ ገዳዮችን ለፍርድ ስታበቃ እያየን የፈሰሰው ደማችን ላይ ጮቤ ረጋጮች ይቀርበሉ የሚሉንን ልናዳምጥ መጠበቅ የለበትም። ስራት ነጋ ፍሳ ደስታን ትግራይ ወስጄ አዞርኩት አስጎበኘሁት ሲል በጉራ መልክ የተናገረውን የምንረሳውም ሊሆን አይችልም። ይቅር ማለት የአባትን ገዳይ አባባ የሚያሰኝ ከሆነ ውርደት ነው። በዚህ መስክ መልከስከሱን ደግሞ ለጅቦቹ የምንተወው ይሆናል። ምህረት ሰጪ በደል የደረሰበት ህዝብ ራሱ ብቻ ነው። ማንም ኃይል ወይም ቡድን ህዝብን ተክቶ ሊወስን አይችልም። መንግስቱ የተባለውን አውሬ ምህረት ሊያደርግ የሚችለው የኢትዮጵያ ህዝብ እንጂ ወያኔ ወይም ከወያኔ ጋር የባጀ የከረመና አገርን ያጠቃ ሊሆን አይችልም። ግርግር ለሌባ ያመቻል ሁኔታን ፈጥረው የማይሆንና የማንቀበለውን ሁሉ ሊግቱን የሚያደርጉትን ጥረትና ዘመቻ ኢህአፓ አጥብቆ ይቃወማል፣ በተከታታይም ያጋልጣል። በግርግር ኢህአፓንም የለም በሚል አግልሎ ሰላምን ለማግኘት ሙከራንም ማውገዝ ብቻ ሳይሆን ትግሉን አፋፍሞና እስካሁን ከነበረበት ደረጃ ከፍ አድርጎ ሙከራውን ያከሽፈዋል። ቃላችን ይህ ነው። የምንረሳው የለም። ቁስላችን አልሻለምና ለአመታት የታገልነው ወያኔ፣ ጓዶቻችንን የፈጀው ወያኔ፣ አገራችንን ያደማው ወያኔ አሁንም በስልጣን እና በወንጀል አለና ወልቃይት ጠገዴን ያስለቀሰው፣ ወልዲያን ያደማው፣ አምቦን ደም በደም ያደረገው፣ አኝዋኩንና ሶማሌውን የፈጀው፣ ጎንደር ባህር ዳር የግፍ ግድያውን ያስፋፋው ወያኔ አሁንም ጥርሱን አግጦ ደም እንደ ጠማው አለና የምንረሳው ምንም የለም። ሐቅን ተጨባጭ ሁኔታን አናይም በሚል አጉል ምኞትን መጋለቡ ደግሞ ብዙ ድል አስነጥቆናልና አገር ሊያሳጣን የሚችልም ነውና የምናስተናግደው ጅልነት ሊሆን አንፈቅድለትም፣ መፍቀድም የለብንም። ትግላችን ተፋፍሞ ይቀጥል። ያባ የኢትዮጵያ ሕዝብ አለኝታ ነው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል።
And that's the time I don't know how to manage to live.